ክቡራንና ክቡራት አድማጮቻችን ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የሚቀርብላችሁን የሚያዝያ 4 2009 ዓ ም የረቡዕ ቀን ዝግጅታችንን ነው። እንደሚታወቀው አብይ ጾም በመገባደድ ላይ ይገኛል። እነሆ በአሁኑ ወቅት በሕማማት ሳምንት ውስጥ እንገኛለን። በዚህ ሳምንት መገባደጃ ላይ ለክርስትና እምነት መሠረት የጣሉና የደህንነታችን ምንጭ የሆኑ ሦስት ታላላቅ ተግባራት ይከናወናሉ። በነገው ዕለት ማለትም በጸሎተ ሐሙስ ቀን ጌታችን ኢየሱስ ክርስቶስ መከራውን ከመቀበሉ በፊት እኔ እንዲህ እንዳደረግሁላችሁ እናንተም እርስ በርሳችሁ እንዲሁ አድርጉ በማለት የትሕትና ምልክትና የአገልግሎት ምልክት የሆነውን የእግር ማጠብ ሥነ ሥርዓት የፈጸመበት፣ ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት ያገኛል በማለት ቅዱስ ቁርባንን የመሠረተበት፣ በተጨማሪም ይህንን ለእኔ መታሰቢያ አድርጉ በማለት ለቅዱሳን ሐዋርያቱ የክህነት ሥልጣንን ያስረከበበት ቀን ይከበራል። በሁለተኛ ደረጃም በዕለተ አርብ ጌታችን ኢየሱስ ክርስቶስ እኛን ከእግዚአብሔር ጋር ለአንዴና ለመጨረሻ ጊዜ ለማስታረቅ ራሱን ለመስቀል ሞት አሳልፎ የሰጠበት ቀን ይዘከራል። በመጨረሻም በሦስተኛው ቀን ሞትን ድል ነስቶ ከሙታን የተነሳበት ቀን በታላቅ ደስታ በፋሲካ ቀን ይከበራል። በዚህ አጋጣሚ በራሴ ስምና በሬዲዮ ቫቲካን የአማርኛው የስርጭት ክፍል ባልደረቦች ስሞኜ ይህንን የሕማማት ሳምንት በታላቅ መንፈሳዊነት እንድናሳልፈው አደራ እንላለን። የዛሬውን ለዝግጅታችንን ዋና ዋና ዜናዎችንና ከቅድስ መንበር ጋር ተያያዥነት ያላቸውን ዜናዎችንም በማስቀደም እንጀምራለን። በመቀጠልም በኢትዮጵያ የካቶሊክ ቤተ ክርስቲያን ጠቅላይ ጽሕፈት ቤት ጠቅላይ ጸሐፊ አባ ሐጎሳይሽ ጾምን በተመለከተ የሰጡትን አስተንትኖ በማስከተል እናቀርብላችኋለን። አብራችሁን በመሆን የዕለቱን ዝግጅቶቻችንን እንድትከታተሉ ከወዲሁ እንጋብዛለን። የዕለቱን ዝግጅታችንን ዋና ዋና ዜናዎችን በማስደመጥ እንጀምራለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በሳምንት ሁለት ቀን ረቡዕና እሁድ በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለሚሰበሰቡ ምዕመናንና አገር ጎብኚዎች የጠቅላላ አስተምሮ እንደሚያደርጉ ይታወቃል። የዚሁ የጠቅላላ አስተምሮ አካል በሆነው በዛሬው ዕለት ማለትም በሚያዝያ 4 2009 ዓ.ም ያስተላለፉት አስተምሮ ከዚህ ቀደም የክርስቲያን ተስፋ በሚል አርዕስት ያስተላለፉት የነበረው አስተምሮ ቀጣይ ክፍል እንደነበረም ጨምሮ ተገልጿል። ክቡራንና ክቡራት አድማጮቻችን ቅዱስነታቸው በዛሬው ዕለት ያስተላለፉትን የጠቅላላ አስተምሮ ጠቅላላ ይዘቱን እንደሚከተለው ተርጉመነዋል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። የተወደዳችሁ ወንድሞቼና እህቶቼ፣ ባለፈው እሁድ ዕለት ጌታችን ኢየሱስ ክርስቶስ በታላቅ ክብር በሐዋርያቱና በሕዝቡ ታጅቦ ወደ ኢየሩሳሌም መግባቱን ተመልክተናል። እነዚህ ሕዝቦች በኢየሱስ ላይ ተስፋቸውን ጥለው ነበር። ብዙዎቹ እርሱ የፈጸመውን ተአምራትና ታላላቅ ምልክቶችን በማየታቸው የተነሣ በዚያን ወቅት ባሳየው ታላቅ ኃይል የተነሣ በመጨረሻው ቀን ከጠላቶቻቸው ነፃ እንደሚያወጣቸው አስበው ነበር። በተቃራኒው ከእነዚህ ሰዎች መሃል ከጥቂት ቀናት በኋላ ኢየሱስ ተዋርዶ ሞት ተፈርዶበትና በመስቀል ላይ ይሰቀላል ብሎ ያሰበ ሰው ነበር ወይ? ምድራዊ የሆነ የእነዚህ ሰዎች ተስፋ በመስቀል ስር ዋጋ ቢስ ሲሆን እናያለን። እኛ ግን ተስፋችን በድጋሚ የተወለደው በመስቀሉ አማካይነት እንደሆነ በእርግጠኛነት እናምናለን። ይህም ከዓለም ተስፋ የተለየ ተስፋ ነው። ታዲያ ምን ዓይነት ተስፋን ነው የሚገልጸው? እውነት እውነት እላችኋለሁ፣ የስንዴን ክርዳድ በመሬት ላይ ወድቃ ካልሞተች ብቻዋን ትቀራለች፣ ከሞተች ግን ብዙ ታፈራለች። የዮሐንስ ወንጌል ምዕራፍ 12 ቁጥር 24 ላይ ብሎ ኢየሱስ ኢየሩሳሌም ከገባ በኋላ የተናገረው ቃል ይህንን በይበልጥ ለመረዳት ያግዘናል። እስቲ በመሬት ላይ የወደቀች አንድ ትንሽዬ ዘርን ወይም ደግሞ የስንዴን ፍሬን እንመልከት። ራሱን በራሱ ዘግቶ ከቆየ ምንም ነገር ሊከሰት አይችልም። ነገር ግን ይህ ፍሬ ሲበተን ወይም ሲከፈት ግን ለአንድ ችግኝ ሕይወት ይዘራል፣ ያብባል፣ ከዚያም በኋላ ፍሬ የሚያፈራ ሰብል ይሆናል። ኢየሱስ ለዓለም አዲስ ተስፋን አምጥቷል። ይህንንም ያመጣው ልክ ቀደም ሲል እንዳየነው እንደ አንድ ትንሽዬ ዘር በመካከላችን ለመገኘት ራሱን ዝቅ አድርጎ ሰማያዊ ክብሩን በመተው በመካከላችን ተገኘ፣ ወደ ምድርም ወረደ። ይህም በቂ አይደለም። ፍሬ ለማፍራት ስለፈለገ ኢየሱስ ጥልቅ የሆነውን ፍቅር በመግለጽ በመሬት ውስጥ ተቀብሮ ፍሬ እንደሚያፈራ ዘር እርሱም ራሱን ለሞት አዘጋጀ። በዚህ ራሱን በከፍተኛ ሁኔታ ዝቅ ባደረገበትና ታላቅ የሆነ ፍቅሩን በገለጸበት በዚህ ሁኔታ ነው ተስፋችን ማበብ የጀመረው። ይህም ሊያብብ የቻለው በፍቅር ኃይል ነው። ምክንያቱም ፍቅር ሁሉን ችሎ ይታገሳል። ፍቅር በሁሉም ላይ ተስፋ ያደርጋል። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 7 ላይ እንደ ተገለጸው የእግዚአብሔር ሕይወት የሆነው ፍቅርን ማሳካት ችሏል። የፋሲካ በዓል እንዲሁ ነው። ኢየሱስ ሁሉንም ነገር ራሱ በመቀበል ለኃጢአታችን ስርየት፣ ለሞታችን ትንሣኤ፣ ፍርሃታችንን ደግሞ በእምነት ቀይሮታል። አዎን፣ በዚህም ምክንያት ነው ተስፋችን ሁልጊዜም በመስቀል ላይ ነው የሚወለደው ያልኳችሁም በዚሁ ምክንያት ነው። አዎን፣ በኢየሱስ አማካይነት ጨለማችን ሁሉ ወደ ብርሃን፣ ሽንፈታችን ሁሉ ወደ ድል፣ ሐዘናችንም ደግሞ ወደ ተስፋ ተቀይሯል። ቀስ በቀስ በኢየሱስ ተስፋ ማድረግ ስንጀምር ዓለምን ማሸነፍ የምንችለው እንደ ዘር ስንሞትና ራሳችንን ዝቅ ስናደርግ ብቻ ነው። ከዚህ የተሻለ ክፉን ነገር የማሸነፊያና ለዓለም ተስፋ መስጫ መንገድ የለም። እስቲ ንገሩኝ፣ ይህ ጉዳይ ሁሉንም ነገር የማጣት አመክንዮ መስሎ አይታያችሁምን? እንዲሁም ይመስላል። ምክንያቱም የሚወድ ሰው ሥልጣኑን ያጣል፣ የሚለግስ ሰው አንድ ነገር ይጎለዋል ወይም ያጣል። በተጨባጭም የአንድ የሞተች ዘር ወይም ትሑት የሆነ ፍቅር ስነ መክንዮ የእግዚአብሔር ሕይወትን ይመስላል። በዚህም መንገድ ብቻ ነው ፍሬ ማፍራት የሚቻለው። ይህንንም ተጨባጭ ሁኔታ በራሳችን ውስጥም የምናየው ሐቅ ነው። ብዙ በምንሰበስብበት ወቅት ሁልጊዜም ተጨማሪ ነገሮችን እንመኛለን። ከዚያም የተሻሉ በዛ ያሉ ነገሮችንም እንፈልጋለን። በዚህም መንገድ እንቀጥላለን። መቼም ቢሆን የእርካታን ስሜት አናገኝም። ይህንንም ጉዳይ ኢየሱስ የራሱን ሕይወት የሚወዳት ሁሉ ያጣታል፣ የዮሐንስ ወንጌል ምዕራፍ 12 ቁጥር 25 ላይ በማለት ግልጽ በሆነ መንገድ ነግሮናል። ስለዚህም ራሱን የሚወድና ለራሱ ፍላጎቶች ብቻ የሚኖር ሰው ራሱን ብቻ ያበለጽጋል፣ ስለዚህም ሁሉንም ነገር ያጣል ማለት ነው። ነገር ግን እውነታን የሚቀበል ለማገልገል ዝግጁ የሆነ እግዚአብሔር በሚወደው መልኩ የሚኖር ሰው አዎን፣ እርሱ አሸናፊ ነው። ራሱንና ሌሎችንም ያድናል፣ ለዓለምም የተስፋ ዘር ይሆናል። በእርግጥም እውነተኛ ፍቅር በመስቀል ውስጥ የሚያልፍ ፍቅር ነው። እንደ ኢየሱስም መሥዋዕት መሆንን ይጠይቃል። የመስቀልን መንገድ ልንጓዝበት ግድ የሚለን መንገድ ነው። ነገር ግን ግማሹን ሳይሆን ሙሉን መንገድ መጓዝ ያስፈልጋል። ገሚሱ ደግሞ በፋሲካ የሚገኝ ክብር ነው። ሴት ልጅ በምትወልድበት ጊዜ የምትቀኗ ስለ ደረሰ ታዝናለች። ከወለደች በኋላ ግን በዓለም ላይ ሕፃን ስለ ተወለደ ከመደሰቷ የተነሣ ጭንቀቷን አታስታውስም። የዮሐንስ ወንጌል ምዕራፍ 16 ቁጥር 21 ላይ በማለት በዚህ መልኩ ኢየሱስ የመጨረሻውን ራት ከሐዋርያቱ ጋር በተቋደሰበት ወቅት የተወልንና ሊረዳን የሚችል አንድ ትልቅ ገጽታን ትቶልን አልፏል። አሁን ሕይወትን መስጠት እንጂ ሕይወትን ለራሳችን ማቆየት ደስታን አይሰጥም። ፍቅር ተስፋችን ወደፊት እንዲቀጥል የሚረዳን ሞተር ነው። ውድ ወንድሞቼና እህቶቼ፣ በዚህ ወቅት አስተማሪያችን የሆነና ራሱን እንደ ስንዴ ዘር አድርጎ በማቅረብ ሞቶ ሕይወትን የሰጠንን ኢየሱስን ማሰብ ይገባናል። እርሱ ነው የተስፋችን ዘር። ስለዚህም የተስፋችን ምንጭ የሆነውን የመስቀሉን ምስጢር እናሰላስል። ቀስ በቀስም በኢየሱስ ተስፋ ማድረግ ማለት አሁንም ቢሆን ከኢየሱስ የፋሲካ ምስጢር በመማር በሞት ሕይወት እንደሚገኝ መገንዘብ እንችላለን። በኢየሱስ መስቀል ፊት በመቆም መስቀሉን በመመልከት በአንተ ምንም አናጣም፣ በአንተ ሁሌም ተስፋ ማድረግ እችላለሁ፣ አንተ የኔ ተስፋ ነህ እንበለው ካሉ በኋላ ለዕለቱ ያዘጋጁትን የጠቅላላ አስተምሮ ቅዱስነታቸው አጠናቀዋል። አድማጮቻችን፣ ቀደም ሲል ስትከታተሉት የቆያችሁት ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት ማለትም በሚያዝያ 4 2009 ዓ.ም በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናንና የአገር ጎብኚዎች ካስተላለፉት የጠቅላላ አስተምሮ የተወሰደ ሙሉ ቃላቸውን ነው ያስደመጥናችሁ።